The Voice of America. VOA. Yeh, ya America Adams Radio Taviano. ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን ሐሙስ ህዳር 2008 ዓ.ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል።
Malnutrition now stalks northern Ethiopia.
When he died, I felt I had lost everything.
ልጄ በመሞቱ ሁሉን ነገር እንዳጣው ነው የተሰማኝ። ዘመዶቼ ናቸው ወስደው የቀበሩት። ሁሉም ሰው በጣም ከባድ ችግር ውስጥ ነው የሚገኘው። በዚህ አዝመራ ወቅት ምንም መኸር ስላልነበረ ያለን ምግብ በጣም ትንሽ ነው። ሰው ሁሉ በምግብ እጥረት እየተሰቃየ ነው።
በእንግሊዝ የዜና ማሰራጫ ቢቢሲ ሰሞኑን ከወጣ ዘገባ የተቀነጨበ ነው የሰማችሁት። ብርቱካን አሊ የምትባል የቆቦ እናት ልጇ በረሃብ እንደሞተባት ለሪፖርተሩ ከነገረችው የተቀነጨበ ነው። ለንደን የሚገኘው የኢትዮጵያ ኤምባሲ ምዕራባውያን የዜና አውታሮች ሁኔታውን እያጋነኑ እየዘገቡ ነው ሲል የቢቢሲን ዘገባ አጣጥሏል። ዘገባ አለን በዚህ ላይ። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበባ ያሰማናል።
እንደምን አምሽታችኋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ቡሩንዲ ውስጥ የሚካሄደው አመጽ ለአንዴና ለመጨረሻ ጊዜ እንዲያበቃ በአባላቱ ሙሉ ድምፅ የተደገፈ ውሳኔ ዛሬ ሐሙስ ሊያሳልፍ መሆኑ ተሰምቷል። በዚሁ መሠረት ማንም ይህን የሰላም ጥረት ለመቃወም ወይም ለማደናቀፍ ቢሞክር ምክር ቤቱ ማዕቀብ እንደሚጥልበትም አስታውቋል። ምክር ቤቱ እዚህ ደረጃ የደረሰው ቡሩንዲ ውስጥ በመካሄድ ላይ ያለው አለመረጋጋትና በፓርቲዎች መካከልም የሰላማዊ ውይይት መታጣት እንደሆነ አመልክቶ ሁሉም ወገኖች በኡጋንዳው ፕሬዚዳንት ዮዌሪ ሙሴቪኒ ለሚመራው የእርቅ ጥረት ትብብር እንዲያሳዩ አሳስቧል። ውሳኔው በተጨማሪም የድርጅቱ ዋና ጸሐፊ ባንኪሙን ሁኔታውን ለጸጥታው ጥበቃ ምክር ቤት በ15 ቀን ውስጥ እንዲያሳውቁ አሳስቦ የተባበሩት መንግስታት ድርጅት ወደፊት ቡሩንዲ ውስጥ ሊገባ የሚችልበትን አማራጭም እንዲያቀርቡ ጠይቋል። ዋና ቢሮው እዚህ ዩናይትድ ስቴትስ ውስጥ የሆነውና በመላው ዓለም የሚካሄደውን የሽብርተኞች እንቅስቃሴ የሚከታተለው አንድ ድርጅት ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ሩሲያ ውስጥ በቅርቡ ጥቃት እንደሚያካሄድ የሚገልጥ ቪዲዮ ይፋ ማድረጉን አስታወቀ። ሳይት በመባል የሚታወቀው ይህ የስለላ ድርጅት እንዳመለከተው የሽብርተኛውን ቡድን የውጭ ቋንቋዎች መገናኛ አውታር ማለትም አልሃያት ሚዲያ ሴንተር በሩሲያ ቋንቋ ባቀነባበረ ቪዲዮ ላይ በቅርቡ በጣም በቅርቡ ደም እንደ ውቅያኖስ ይፈሳል የሚል መልእክት አስተላልፏል። ከአይሲል ሽብርተኛ ቡድን ጋር ቀረቤታ ያላቸው ነውጠኞች ባለፈው ወር ግብጽ ውስጥ የወደቀውን የሩሲያ ሜትሮጀት አውሮፕላን የጣልነው እኛ ነን ማለታቸው ይታወሳል። ምክንያታቸውን ሲገልጡም ሩሲያ በሶሪያ ኢላማዎቻችን ላይ ላደረሰችው ጥቃት አጸፋ ነው ይላሉ። አውሮፕላን ውስጥ የነበሩት 224 ተሳፋሪዎች በሙሉ መሞታቸው አይዘነጋም። የኢጣሊያ ፖሊሶች አውሮፓ ውስጥ ከሚገኘው የጸረ ሽብር ቡድን ጋር በመሆን በመላው ዓለም በተካሄደ አሰሳ በርካታ ተጠርጣሪ ሽብርተኞችን በቁጥጥር ስር ማዋላቸውን አስታወቁ። አሰሳው ያተኮረው ዋና መቀመጫውን ኖርዌይ ውስጥ አድርጎ ለእስላማዊ መንግስት ነኝ ባዩ ቡድን አባልነት ምልመላ በሚያካሄደውና ምልምሎቹንም ኢራቅና ሶሪያ ውስጥ እንዲዋጉ በሚልከው አክራሪ የኢራቅ ኩርድ ላይ እንደሆነም አመልክቷል። በዚሁ አሰሳ ኢጣሊያ ቢያንስ 6፣ ብሪታንያ ውስጥ 4፣ ኖርዌይ ውስጥ 3 የነውጠኛው ቡድን አባላት በቁጥጥር ስር መዋላቸው ታውቋል። በተጨማሪም የኢጣሊያ፣ የጀርመን፣ የፊንላንድ፣ የኖርዌይ፣ የስዊዘርላንድ እና የብሪታንያ ባለሥልጣናት በ26 ቅጥር ግቢዎች ባካሄዱት አሰሳ አያሌ ዶክመንቶችን በቁጥጥር ስር አውለዋል። የሚያንማር ተቃዋሚ መሪ ኦን ሳን ሱቺ ብሔራዊ ሊግ ለዲሞክራሲ ፓርቲያቸውን ለድል በማብቃታቸው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የደስታ መግለጫ መልእክት አስተላለፉላቸው። የዋይት ሀውስ ቤተ መንግስት የወጣው መግለጫ ሚስተር ኦባማ ለኖቤል ተሸላሚያው የደወሉት ለብዙ ዓመታት ደከመኝ ሳይሉ ላደረጉት ጥረት መሆኑ ታውቋል። ዜናው አበቃ።
አዲሱን አመሰግናለሁ ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በዘንድሮው ድርቅ ምክንያት የደረሰው የምግብ እጥረት በምንም አይነት ከ1977ቱ ጋር የሚመሳሰል አይደለም ሲል ለንደን የሚገኘው የኢትዮጵያ ኤምባሲ አስታውቋል። ኤምባሲው ትናንት ባወጣው መግለጫው በተጨባጭ ያለው ሁኔታ ምዕራባውያን የዜና አውታሮች እያወጡ ካሏቸው ዘገባዎች ጋር ተቃራኒ ነው ብሏል።
ቢቢሲ በሚል የእንግሊዝኛ መጠሪያ ስሙ ምህጻር የሚታወቀው የእንግሊዝ የዜና ማሰራጫ አውታር ሰሞኑን ባወጣው አንድ የቴሌቪዥን ሪፖርት ኢትዮጵያ ውስጥ በተለይም ወሎ ቆቦ አካባቢ ዘንድሮ የደረሰ ድርቅ የከበደ ረሃብ ማስከተሉን ዘግቧል። ሪፖርተሩ በቆቦ በተለይ ደግሞ የአደጋው ማዕከል ነው ባለው ቀዩ ጋራ ተብሎ በሚጠራው አካባቢ ተገኝቶ ከስፍራው የዘገበ ሲሆን እንዲያውም ሰሞኑን በረሃብ ምክንያት ሞተ ባለው አብዱ መሐመድ በሚባል የ5 ዓመት ሕፃን መቃብር ላይ መገኘቱንም አሳይቷል። የሕፃኑን አብዱ መሐመድን እናት ብርቱካን አሊን የቢቢሲው ዘጋቢ አነጋግሯል።
ሰማኛል ሞታብኝ አጣሁኝ።
When he died I felt I had lost everything. My family buried his body. Everyone is in hardship. We all have so little to eat because there was no harvest this season. Everyone is suffering.
ልጄ በመሞቱ ሁሉን ነገር እንዳጣው ነው የተሰማኝ። ዘመዶቼ ናቸው ወስደው የቀበሩት። ሁሉም ሰው በጣም ከባድ ችግር ውስጥ ነው የሚገኘው። በዚህ አዝመራ ወቅት ምንም መህር ስላልነበረ ያለን ምግብ በጣም ትንሽ ነው። ሰው ሁሉ በምግብ እጥረት እየተሰቃየ ነው።
ከዚያ በተጨማሪም አካባቢው እጅግ የደረቀ መሆኑን የውሃ ጉድጓዶች እንኳን እየነጠፉ እንዳሉ የቢቢሲው ዘገባ ይጠቁምና እንዲያውም በአንድ አካባቢ በየቀኑ 2 ሕፃናት እየሞቱ መሆናቸውን የተባበሩት መንግስታት ድርጅት መናገሩን ይናገራል።
The UN says in one area 2 babies have been dying every day.
በዚሁ የቢቢሲ ዘገባ መሰረት ኢትዮጵያ ውስጥ በመጪው የአውሮፓ አመት የሚራበው ሰው ቁጥር ዛሬ ከሶሪያ እርዳታ ፈላጊዎች ሁሉ እንደሚበልጥና ከ15 ሚሊዮን በላይ ሰው የምግብ እርዳታ እንደሚያስፈልገው ይናገራል። ክስተቱ ያመጣው ችግር ብዙ የከፋ ጉዳት ያስከትልብናል ብለው እንደሚሰጉ የቢቢሲው ዘጋቢ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል።
has lived here all his life.
ይመራ ዘንድሮ ይመራ ቢሆንም
although this drought has just started it's going to get worse. It's already really severe. Some people have died of hunger. Others are sick in their beds. Right now it's just like 1984.
ድርቁ አሁን በጅምር ደረጃ ላይ ቢሆንም ይባባሳል። አሁንም ቢሆን በጣም ከባድ ሁኔታ ነው ያለው። አንዳንድ ሰዎች በረሃብ ሞተዋል። በምግብ እጦት ታመው አልጋ ላይ ይዋሉም አሉ። የድርቁ ሁኔታ እንደ 77ቱ የሆነ ነው።
ለዚህ የእንግሊዝ የዜና አውታር የቴሌቪዥንና በዌብሳይቱ ላይም ባሰፈረው የኢትዮጵያ ድርቅና የምግብ እጥረት ሁኔታ ዘገባ ለንደን የሚገኘው የኢትዮጵያ ኤምባሲ ትናንት ጥቅምት 30 2008 ዓመተ ምህረት መልስ ሰጥቷል። ኤምባሲው አጣዳፊ በሚል በፈረጀው በዚህ የፕሬስ መግለጫው የከበደው የኤልኒኞ ክስተት ኢትዮጵያን ጨምሮ በዓለም ዙሪያ በብዙ ሀገሮች ላይ ጫና ያስከተለ መሆኑን ጠቁሞ ከጥቂት ወራት በፊት መንግስቱ ሀገሪቱ ልትጋፈጥ የምትችላቸውን የተለያዩ ፈተናዎችና እንዴት እንደምታልፋቸው የሚዘረዝር መግለጫ ማውጣቱን ይገልጻል። በድርቁ ምክንያት የተጎዱ ምግብ ማግኘታቸውን ለማረጋገጥ ተጨማሪ የምግብ ክምችት መያዙን፣ አስፈላጊ የሎጂስቲክስ አቅርቦቶች እንዲንቀሳቀሱ መደረጉንም ተንትኗል። ከብሔራዊ የምግብ ክምችት የ2 ቢሊዮን ብር ግምት ያለው ምግብ በድርቁ ወደ ተጠቁትና ለተጋለጡም አካባቢዎች መላኩን ይኸው የኤምባሲው መግለጫ ይናገራል። በዚህ የኤልኒኞ ዓመት ምግብ በማጣት ማንም እንዳይሞት ለማድረግ መንግስት እየሰራ መሆኑን ያመለከተው በለንደን የኢትዮጵያ ኤምባሲ የፕሬስ መግለጫ የወጣውን ዘገባ ትክክል አለመሆኑን ይገልጻል። ምዕራባውያን የዜና አውታሮች ከሚያወጧቸው ዘገባዎች ጋር በሚጻረር ሁኔታ እንኳን የ1977ቱን ሊያክል ቀርቶ ማንኛውንም ረሃብ ወይም ቸነፈር የሚባልን ሁኔታ የሚመስል ክስተት እንኳ አይኖርም ብሏል መግለጫው። በሀገሪቱ ውስጥ ምግብ አለ፣ ተጓጉዟል፣ ለሚያስፈልጋቸው አካባቢዎችም መላኩን ይቀጥላል ያለው ይህ መግለጫ፣ ይሁን እንጂ ክምችቱ ሊተካ እንደሚገባው አክሎ ጠቁሟል። የድርቁን ጫና ለመቀነስ እንዲቻልና የምግብ ክምችቱ የተሟላም ሆኖ እንዲቀጥል ከኢትዮጵያ መንግሥትና ሕዝብ ጋር እንዲደጋገፍ መንግሥቱ ለዓለም አቀፉ ማኅበረሰብ ጥሪ ማቅረቡን አስታውቋል። መግለጫው በማጠቃለያው በቢቢሲ ቴሌቪዥን የተላለፈው ሕፃናት በየዕለቱ እንደሚሞቱ የሚናገረው ዘገባ አሁን ያለውን ሰፊ እውነታና ችግሩን ለመጋፈጥም የተደረገውን ዝግጅት የማያሳይና የተጋነነ ነው ብሎታል። ዘገባው በተጨማሪም ዛሬ ኢትዮጵያ ውስጥና በዓለም ዙሪያ እየታየ ያለው የድርቅ ሁኔታ በኤልኒኞ ክስተት ምክንያት የተፈጠረ ስለመሆኑ ማብራሪያ አይሰጥም ብሎታል የኤምባሲው መግለጫ። ዘገባውና የኢትዮጵያን መንግሥት ምላሽ ከተጨማሪ መረጃዎች ለመፈተሽ ተደጋጋሚ ጥረቶችን እያደረግን እንገኛለን። ለንደን ወደሚገኘው የኢትዮጵያ ኤምባሲ ደውዬ የሕዝብ ዲፕሎማሲ ኃላፊውን አቶ አብይ ብርሃንን አግኝቼ ነበር። ቪኦኤ የሚገኘው አሜሪካ ውስጥ በመሆኑ በኢትዮጵያ የውጭ ጉዳይ ሚኒስቴር አሰራር መሠረት መልስ ለመስጠት እንደሚቸገሩ ነግረውኛል። የፕሬስ መግለጫውን ያወጡትም ምላሹን የያዘው ጋዜጠኛው ከለንደኑ ኤምባሲ ቪዛ ተሰጥቶት በመጓዙና ቢቢሲ እንግሊዝ ውስጥ የሚገኝ ዜና አውታር በመሆኑ እንደሆነ ገልጸዋል አቶ አብይ። በሌላ በኩል ደግሞ ኢትዮጵያ ውስጥ የነበረውን የቢቢሲውን ዘጋቢ አግኝተን ለማነጋገር ጥረት እያደረግን ነው። ለስራ ስምሪት መስክ ላይ የሚገኝ መሆኑ ተገልጾልናል። እኛም ዘጋቢዎቻችንን ጨምሮ ተጨማሪ መረጃ ለእናንተ ለማድረስ በጥረታችን እንቀጥላለን። በዚህ ላይ ተጨማሪ ማብራሪያዎችን ከየአካባቢው ለማግኘት ጥረት እያደረግን ነው። እንደዚሁም ዘጋቢዎቻችን ከየስፍራው ተጨማሪ መረጃዎችን እያሰባሰቡ ይገኛሉ። እንደደረሱን እናቀርብላችኋለን በየወቅቱ። ወደ ተከታዩ ዘገባ እንለፍ። በደቡብ አፍሪካዋ ደርባን ከተማ በመጤዎች ላይ በተነሳሳ ጥላቻ በስድስት ኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ ተከታታይ ዝግጅቶችን ስናቀርብ ቆይተናል። ግድያውን የፈጸሙትን ለማግኘት ምን ጥረት እየተደረገ ነው? ጉዳዩን ሲከታተል የቆየው አዲሱ አበበ ተከታዩን አጠናቅሯል።
ገዳዮቹን ለመያዝ ስለሚደረገው ጥረት ከደቡብ አፍሪካ መንግስት ባለሥልጣናት ጋር ሊነጋገሩ ደርባን ገብተዋል የተባሉትን የኢትዮጵያ ኤምባሲ ባለሥልጣናት አነጋግረን የፖሊስ ክፍሉንም የምርመራ ውጤት አውቀን አንድ ቅንብር ማቅረብ ነበር አነሳሳችን። አምባሳደር ሙሉጌታን አግኝቼ ጉዳዩን ማስረዳት እንደጀመርኩ ስልካቸው ተዘጋ። ቀጥሎ ወደ ፖሊስ ክፍሉ ተደወለ። ሳሌም ሰለሞን ነበረች ጉዳዩን የያዙትን የወንጀል መርማሪ መኮንን ጆንሰን ማልዳን ያነጋገረቻቸው።
እኔ ተረኛ የወንጀል መርማሪ ጆንሰን ማልዳ ነኝ። ለአካባቢው የተመደበ መኮንን ወደ ጣቢያ መጣና የሞተ ሰው አስከሬን መገኘቱን ነገረኝ። እኔም ወደ ተባለው ስፍራ ሄድኩ። እዚያም በሱቅነት በሚጠቀሙበት አንድ ኮንቴነር ውስጥ የሞተ ሰው ነበር። ኮንቴነሩ ለመግቢያና ለመውጫ የሚያገለግል በርና መስኮት አለው። ሰውየው ቀደም ብሎ የሞተ እንጂ በሕይወት ኖሮ እንደተባለው ቤንዚን ተርከፍክፎበት አልተገደለም። እኔ ተጠርጣሪዎቹን እያፈላለኩ ነኝ። ሌላ መረጃ የለኝም። ለነገሩ እኮ የውጭ ሀገር ሰዎች ችግራቸው እርስ በራሳቸው እንጂ ሌላ የሚገድላቸው የለም። ይሄ የዚህችን አገር ዜጎች የሚመለከት አይመስለኝም
በማለት ነው እርግጠኛ በሆነ ስሜት የተናገሩት ሚስተር ጆንሰን። በሰሞኑ ዝግጅታችን ታዲያ ከደርባን የኢትዮጵያውያን ማህበረሰብ ጽህፈት ቤት መሪዎች ጋርም ተወያይተን ነበር። በተለይም አቶ ኤፍሬም ተስፋዬ ከደቡብ አፍሪካ የመንግሥት ባለሥልጣናትና ከሰብአዊ መብት ኮሚሽን ኃላፊዎች ጋር እንደሚገናኙ ገልጸውልናል። ምን ላይ ደረሳችሁ አቶ ኤፍሬም?
ዛሬ ትላንትናም እኛ በርካታ ቢሮዎች በመግባት ሳውዝ አፍሪካ ሂማን ራይት ኮሚሽን፣ ሎየርስ ኦፍ ሂማን ራይት አት ዲያኮናት ሴንተር እና ሌላም ደግሞ ኦፊስ ኦፍ ሜየር ኦፍ ደባን ገበን ሰሞኑ አንዳንድ ነገሮች እያደረግን ነበርን እና ከነሱ አኳያም ከነሱም በጣም ጥሩ ምላሽና እጅግ በጣም የማዘን እና በነገሩ በጣም የመቆጨት አልፎ ተርፎ ደግሞ አክሽን የመወሰን እንቅስቃሴ ለመወሰድ አልፎ ተርፎም ደግሞ እነዚህ ከአሁን በኋላ እንደዚህ የአደጋና የግድያ ነገሮችን በሚችሉት ሁሉ ለማቆም እና ዲፕሊን ብስኬት ለማድረግ ቃል እየገቡ ነበረ። ሰሞኑን በአጠቃላይ ሎየርስ ኦፍ ሂማን ራይት እና ደግሞ ሳውዝ አፍሪካን ሂማን ኮሚሽን ነገሩን ሲሪየስሊ የምንመለከታቸው ዋናዎቹ ጭምር ሰዎች ሳይቀር በጣም አዝነውና በጣም ደንግጠው በነገሩ ላይ ሊገቡ እንደተነሱ ነግረውናል።
የደቡብ አፍሪካ የሰብአዊ መብት ቢሮ
እና ሎርድስ ኦፍ ሂማን ራይት ሂማን ራይት ደግሞ አለ ደርባን ላይ የደርባን ብራንች አለ። እነሱም ጋር ጉዳዩን ቀርበን ሎጅ አድርገናል። በተረፈ የፕሮቪንሱ የኳዙሉ ናታል ኤንኤሲ ቢሮ
ብሔራዊ ኮንግረስ
የሳውዝ አፍሪካ ሩሊንግ ፓርቲ
የመራው
ፓርቲ
እሺ
እኛን አፕሮች አድርጎ ለነገ በኢትዮጵያ አቆጣጠር 5 ሰዓት ላይ ወይም በነጮች አቆጣጠር 11 ሰዓት ላይ ጠዋት ላይ ዋናዎች የፕሮቪንሱ የኤንሲ መሪዎች ከኛ ጋር ነገሩን ለማየት እና ዲፕሊ ዲስከስ ለማድረግ እና ለመከታተል እና የጊዜያዊ ሁኔታዎችን ጊዜያዊ እንቅስቃሴዎችን ለማድረግ ቀጠሮ አድርገዋል ከኛ ጋር።
እሺ
ዛሬ አንዳንድ አግኝቶ አናግረውናል። በጣም በጣም ደንግጠው በጣም አዝነዋል። በቃ ይሄ ሼም ነው። ምን ይሻላል ይሄን ነገር ኒድ ቱ ዱ ሳምቲንግ አባውት ዲስ ኢሹ ብለው
ያን ነገር ማድረግ አለብን
ሲሪየስሊ ነገር አለብን ብለው በጣም አዝነውና ሁኔታውን ሲሪየስሊ የሚያውጡ ወስደዋል።
አልሰሙም እንዴ ለነገሩ እንግዳ ለምን ሆኖ ማለት ነው
ባይሰሙ ኗ ሁሉ ሰው እኮ አልሰማውም። አበሻው አካባቢ እና የአበሻው ሚዲያ ነው ነገሩ። እናንተ እግዚአብሔር ይፋችሁ እናንተ እኛን ድምፅ ሬዝ ያደርግ ወይ እናንተ የቪኦኤ እና የኢትዮጵያ ብሎገሮች እና የኢትዮጵያ ሶሻል ሚዲያ ነው እንጂ ዜናውን ይፋ አድርገው እዚህ ሀገር ሚዲያ አልተነገረም። ስለዚህ በጣም ደንግጧል። ፍታት ደግሞ ዛሬ አምባሳደር ሙሉጌታና ኢትዮጵያ ኤምባሲ ዴሌጌቶች እኛ በምንጋበት ቢሮ በኦፊስ ሩም የራሰው ገብተው ከመንግስት ጋር ከመንግስት ተወካዮች ጋር እና ከቢሮ ተወካዮች ጋር አንዳንድ ዲስከሽን አድርገው ለመጪ ቀጠሮ ለማድረግ እና ተለቅ ያሉ ሀይ ፕሮፋይል ኦፊሻሎች በነገሩ ኢንቮልቭ ሜሩን ጨምሮ ኢንቮልቭ አድርጎበት በጉዳዩ ዙሪያ ላይ መፍትሄ ለማምጣት ቃል ገብተዋል።
ስለ ትብብራችሁ እናመሰግናለን። ነገ ደውሎሎታለሁ አዲስ ነገር ካለ።
እውነት ነው። እኔም ደግሞ ለቪኦኤ እና ደግሞ እንደዚህ አይነት ለሬዲዮ ጣቢያዎች ታችንን ለዓለም በማሰማ ችሎታችን ለህዝባችን በማሳወቅ ላደረጋችሁት ትብብር በኢትዮጵያ ኮሚኒቲ በደርባን ባለሚኒስትር ኮሚኒቲ ስም እጅግ አድርጌ አመሰግናለሁ።
እግዚአብሔር ይስጥልኝ። አቶ ኤፍሬምን በድጋሚ እያመሰገንኩ እንዳልነው ነገ ደግሞ ከአሁን ጀምሮ ያለውን ሁኔታ አጣርተን ለማቅረብ እንሞክራለን። ለአሁኑ ሰላም።
ወደ ተከታዩ ዝግጅት እንለፍ። ለጥያቄዎ መልስ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄዎቻችሁ ከሰጧቸው መልሶች አራተኛው ክፍል ቀጥሎ ይቀርባል። አዘጋጇ ትዝታ በላቸው ነች።
ዶክተር ቴዎድሮስ እንግዲህ ይሄን ውይይት የሚከታተል ሰው የአሜሪካ ፓርላማ ከሁለት ፓርቲዎች የተውጣጡ እየተፋጩ የሚያወጡትን ሕግ ተከትሎ የሚኖር ሕዝብ ነው። ኢትዮጵያ ውስጥ አሁን በተለይ ሙሉ በሙሉ 100% የአንድ ፓርቲ አባላት ናቸው ስልጣን ላይ ያሉት። በፊትም ቢሆን ኢህአደግ ሁል ጊዜ ይከሰሳል፣ በተቃዋሚዎችም፣ በሰብአዊ መብት ድርጅትም፣ በሚደግፉት መንግስታት ሁሉ ምርጫ እንደሚጭበረበር ፓርላማው እንግዲህ የሚያወጣቸው ህጎች ወገንተኛ የሆነ ህግ ነው። ያንን ወገንተኛ የሆነ ህግ የሚጥስ ደግሞ የሀሳብ ልዩነት ካለበትም ለምሳሌ አሁን የግንቦት ሰባት፣ የኦጋዴን ነጻ አውጪ ድርጅት፣ የኦሮሞ ነጻነት ግንባር ደጋፊዎች ሊኖሩ ይችላሉ አገር ውስጥ እና እነሱ ባልተወከሉበት ፓርላማ ወይንም ደግሞ 100% በሚመረጥ ፓርላማ በሚተላለፍ ህግ ነው የሚዳኙት የሚል አመለካከትም አለ።
የአሜሪካ እኔ እነሱን ክሪቲሳይዝ ለማድረግ አይደለም፣ ግን ዲሞክራትና ሪፐብሊካን ልዩነታቸውን ብናይ ብዙ አይደለም። ስለ አቦርሽን ምናምን ልዩነቱ ብዙ አይደለም፣ እሱ ነው ልዩነታቸው። ከዛ ይቆዩና ታክስ መጨመር ታክስ መቀነስ ይላሉ። ሪፐብሊካን ታክስን ቀንስ ማን ላይ? ሀብታሙ ላይ። ዲሞክራት ደግሞ መጨመር ይፈልጋል። ሌሎችም ብታያቸው ነው የምልሽ፣ በአንድ አጥር ውስጥ ያን ያህል ትርጉም የሌላቸው ልዩነቶች ናቸው ያሉት በሪፐብሊካንና በዲሞክራቶች መሀል። የሚገርም ነው። የኢህአዴግና የተቃዋሚዎች ልዩነት ህገ መንግስትን የመናድና ያለመናድ ነው። ማይነር አይደሉም። ልዩ ያ ነው ችግር የሚፈጥረው። ይህንኑ ሚዛን እንጠብቅ ብለን ነው እየሄድን ያለ። ነገር ግን በስርዓቱ መሰረት በሚዛን መሄድ የማይፈልጉ ተቃዋሚዎች ስላሉ ኢቭን የፓርላማ ወንበር አሸንፈው ወንበሩን መጠቀም የማይፈልጉ ሜየርም ሆነው ሜየር መሆን የማይፈልጉ ኤክስትሪም የሆኑ ኤሌመንትስ ናቸው። ይሄ ህዝቡ በግልጽ ሊያውቀው ይገባል። የሚበጠብጥ ያለው የተቃዋሚው ጎራ ነው። መንግስታችን ውስጥ የተርም ሊሚትም አለ። አሁን ኮንስቲቱሽን ውስጥ ፓርላሜንታሪ ስለሆነ ሊሚት የለም። እንግሊዝም እንደዛ ነው። ስዊድንም እንደዛ ነው። ሌላውም እንደዛ ነው። ግን ፓርቲያችን ውስጥ ያስቀመጥነው ነገር ምንድን ነው? ሁለት ተርም ያገለገለ በሚኒስትር ፖዚሽን ለምሳሌ መውጣት አለበት ነው። አሁን እኔ ለምሳሌ ሁለት ተርም አገልግያለሁ።
ወደ ጤና ጥበቃ እንደሚመለሱልን ተስፋ እናደርጋለን።
አይደለም፣ እኔ ወደ ጤና ጥበቃ መመለስ አልፈልግም። ግን ጤና ጥበቃ ውጭ ጉዳይ የሚያገለግልኩት ተደምሮ ሁለት ተርም ስለሆነ መውጣት ነበረብኝ። ነገር ግን ምንድን ነው ስምምነቱ የጸደቀው ፓርቲ ውስጥ 2003 ስለሆነ ሁለተኛ ተርም የመቼ ነው ማለት ነው? አሁን ነው የሚጀምረው ሁለተኛ። ምክንያቱም ከ2003 እስከ 7-8 አገልግያለሁ። ከአሁን ቀጥሎ ያለውን 5 የኔ ፍላጎት የነበረው መቼ እንደሆነ ታውቃለች ትዝታ? አሁንኑ ብወጣ። ምክንያቱም ሁለት ተርም አገልግያለሁ። ግን ፓርቲያችን የወሰነው 2003 ላይ ነው። ከዛ በኋላ እንወጣለን ነው ያሰብነው። 10 ዓመት ሳይሆን በአምስት ዓመት ማለት ነው። አንድ ነገር ልናገር፣ ጠቅላይ ሚኒስትር መለስ መልቀቅ የነበረበት በዛው በወጣው መሰረት 2005 በእኛ አቆጣጠር ነው። እንዲያውም ቀድሞ ጠቅላይ ሚኒስትሩ መልቀቅ የፈለገው ከዛ በፊት ነው። የዛሬ 5 ዓመት መሆኑ ነው። የኢህአዴግ የስራ አስፈጻሚ ስብሰባ ውስጥ ኖሮ መቆየት አለብህ፣ ምክንያቱም የመተካካት ፕሮግራም ስለጀመር እሱን አስፈጽመህ 2015 በፈረንጅ ወይም ደግሞ በእኛ አቆጣጠር 2008 ትወጣለህ ነው። መለስ ግን ያለው ያኔ ምንድን ነው? እኔ ደክሞኛል፣ ጉልበትም የለኝም፣ እባካችሁ ልቀቁኝ ነው። የስራ አስፈጻሚ ውስጥ አይ ዶንት ኖ ከዚህ በፊት ኖ ኖ የመተካካት ስራውን ራስህ ምራውና በ2007 ውጣ በእኛ አቆጣጠር ወይ በፈረንጅ በ2015 ከዛ በፊት ግን መውጣት የለብህም የሚል ማጆሪቲ ወሰነ። እኔ እንዲያውም መቆየት አለብህ ከሚሉት ድምፅ ከሰጡት ውስጥ ነኝ። ሌሎች ጓዶቻችን ደግሞ አይ ደክሞኛል ስላለ ይውጣ ብለው እንዲወጣ ድምፅ የሰጡ ነበሩ። ማጆሪቲው ግን ምንድን ነው የነበረው? ይቆይ የሚል ነው። እስከ 2015 መለስ እንዲቆይ ያስገደድ ነው በድምፃችን ነው። ግን አጋጣሚ ሆኖ 2012 ተሰዋ። እኔ እንዲያውም አንድ በጣም የሚያሳዝነኝ ነገር አለ። እኔ ከኢህአዴግ አባላት ውስጥ ከስራ አስፈጻሚው እንዲቆይ ቦት ካደረጉት ውስጥ አንዱ ነኝ። ያኔ ግን ይውጣ ብዬ ብወስን ህይወት ልንሰጠው እንችል ይሆናል። ከመንግስት ስራ ሲወጣ ጤና አግኝቶ ህይወትም ይጨምር ነበር። ስለዚህ አይሞትም ነበር። 2012 ውስጥ አይሞትም ነበር እና ህይወቱ ሊቀጥል ይችል ነበር። አስገድደን ያቆየ ነው። በድምፅ ነው የተለየው። ይቆይ ጠቅላይ ሚኒስትር ሆኖ የፓርቲ መሪ ሆኖ ይቆይ ወይስ አይቆይ የሚለው በድምፅ ነው የተወሰነው። የተወሰነው ማጆሪቲው ይቆይ ብሎ ወሰነ፣ እኔን ጨምሮ። አይ ደክሞኛል ስላለ ቢወጣ ይሻላል የሚሉም ጓዶች ነበሩ። ስለዚህ በስልጣን ላይ መቆየት የምንፈልግበት ምንም ምክንያት የለም። ይሄ ስልጣን ህዝብን ማገልገል እንጂ ራሴን ለመጥቀም አይደለም። ስልጣን ራሴን እንደ ግለሰብ የጠቀመኝ ሳይሆን እንደ ግለሰብ ወር እንደ ቤተሰብ የጎዳኝ እንጂ የጠቀመኝ ነገር የለም።
ሁለት የመጨረሻ ጥያቄ ልጠይቅና እናጠቃልላለን። እንደው በቃ ስለ ትብብሮ እጅግ እጅግ አድርጌ ነው የማመሰግነው። ይሄ ጥያቄ በጣም ወቅታዊ ነው። ውጭ ጉዳይ ሚኒስትር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለቢቢሲ አንድ ቃለ ምልልስ ሰጥተው ነበረ ስለ ነጻ ሚዲያ። ከነጻ ሚዲያ የሚሰነዘር ሂስ እንደማይፈሩ ነው የተናገሩት። እርግጥ ነው በቅርቡ የዞን 9 ጦማሪያንና ጋዜጠኞች ከእስር ቤት ተፈተዋል። ግን በርካታ ጋዜጠኞች ደግሞ እስር ቤት ይገኛሉ። አንደኛው ጠቅላይ ሚኒስትሩም እንዲሁም የአገሪቱን ፕሬዝዳንት ከሚዲያ ጋር ተቀራርቦ ለመስራት ሚዲያ በትክክል እስከሰራ ድረስ ቃል ገብቷል። ያንን በፕሮግራም በመናወልበት ጊዜ ህዝቡ በርካታ ህዝብ የሰጠው አስተያየት ምንድነው? እንግዲያው እንደዛ ከሆነ ጋዜጠኞችን ለምን ከስራ አይፈቱም የሚል ነውና ጥያቄ አለ። ካድማጭ እስክንድር ነጋ፣ ተመስገን ደሳለኝ እንዲሁም ሌሎች እስር ቤት የቀሩት መቼ ነው የሚፈቱት የሚላልና ስለ ጻፉ ስለ ተናገሩ እስከ 18 አመት ነው እንግዲህ አሁን እስክንድር ነጋ የተፈረደበት።
መንግስታችን የሚያምንበትን ነገር አንዱ ማስመር ያለብኝ ነገር ቢኖር ሚዲያ የህዝቡ አይንና ጆሮ ነው እና ሚዲያ ያግዛል ለአገራችን የዲሞክራሲ እድገት። ይሄን መንግስት በደም ነው የሚያምንበት። ነገር ግን ችግሩ ምንድነው? ጋዜጠኛ መሆን ማለት እንደፈለገው የኮድ ኦፍ ኮንዳክት የምትሉት አለ፣ እሱን ጥሶ በፈለገው መልኩ በህዝቡ መካከል ቅራኔ ሊፈጥር የሚችል ነገር እያደረገ ህጉን ጥሶ ከህግ ውጭ ሆኖ የፈለገውን ለማድረግ ግን አይፈቀድለትም። ፖለቲከኛም አይፈቀድለትም፣ ጋዜጠኛም አይፈቀድለትም፣ ሌላ ሲቪል ሰርቫንትም ኦር ሌላም ቢሆን አይፈቀድለትም።
የተከበራችሁ አድማጮች፣ ለጥያቄው መልስ የመጨረሻው ክፍል በነገው ምሽት ይቀርባል። አሁን ከመሰነባበታችን በፊት አጥር አጥር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ04 ሳንቲም ተመንዝሯል። ዛሬ የመግዣ ዋጋ 21 ብር ከ14 ሳንቲም ነው። የመሸጫው ዋጋ 21 ብር ከ04 ሳንቲም ነው። አንድ ዩሮ 22 ብር ከ68 ሳንቲም፣ አንድ የእንግሊዝ ፓውንድ 32 ብር ከ04 ሳንቲም ነው። ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛው 13 ዲግሪ ሴልሺየስ ይሆናል። ታሪክን መለስ ብለን ብንመለከት ህዳር 2920 ዓመተ ምህረት ልክ የዛሬ 88 ዓመት ጆዜፍ ስታሊን የሶቪየት ኅብረት መሪ ሆኑ። ተቀናቃኛቸው ሊዮን ትሮትስኪ ከኮሚኒስት ፓርቲው ተባረሩ። የስታሊን ብርቱና ጨካኝ የተባለው አገዛዝ ሁለተኛውን የዓለም ጦርነትም ተሻግሮ ከሩብ ምዕተ ዓመት በላይ በሶቪየት ኅብረት ላይ ሰፍኖ ቆይቷል። ሰዓታችን እያበቃ ነው። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ እንደገና እንገናኛለን። በኢንተርኔት amharic.voanews.com ብላችሁ ዌብሳይታችን ላይ ታገኙናላችሁ። ፕሮግራሙን የመራልን ንጉሡ ታምሬ ነው። በቴክኒክ መሐንዲሱ በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሶሎሞን አባተ ነኝ። የፕሮግራሙ መሪ ንጉሡ ታምሬ በመረጠልን ሙዚቃ እስከ ዝግጅቱ ፍጻሜ እናዝግም። መልካም ምሽት። ምናልባት ይቀረኝ የሚሉና ብሰው ታዩ ባት ከረኝ የሚሎናት ሰውባይ እንጂ ገለባይ ሳተጠቀመሽ ለካኔ ተሾላ እናንቺን ካሳመመሽ እንጂ ገለባይ ንጉሰ ቋስታውሻ አፊዳ ልባል ሙስተ መጨረሻ
ሰውነቴን ቢቀርበኝ ለጀስስ ገዳይ ምናልባት ይቀረኝ የሚኖላት ሰምባይ Sunshine,